ጤና ይስጥልኝ የተከበራችሁ አድማጮቻችን፣ እንደምን አምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የእሁድ ምሽት ነሐሴ 22 2014 ዓ.ም መሰናዷችን ጀመረ። ኤደን ገረመው መርሃ ግብሩን እየመራው፣ ኤልያስ አስማረ ቅንብሩን ይከውንልናል፣ ጽዮን ግርማ ደግሞ የምሽቱ ዋና አዘጋጅ ናት። አብራችሁን ተምሹ ዘንድ በአክብሮት እንጋብዛለን። ዛሬም እንደተለመደው በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል ተደግሞ ቢሰሙ ያልናቸውን መራርጠን ይዘንላችኋል። በቅድሚያ ያደረግነው ታዲያ የስነ ህንጻ ባለሙያ ከሆነችው ህሊና ተክሉ ጋር ያደረግነው ቆይታ ነው። ህሊና ተክሉ በማህበራዊ ተሳትፎና በአየር ንብረት ጥበቃ አንቂነት እንቅስቃሴዎቿ እውቅና እያገኘች የመጣች ወጣት ናት። የማንዴላ ዋሽንግተን ፌሎሺፕ የቀድሞ ተሳታፊ የነበረችው ህሊና ለየት ያሉ የስራ ፈጠራ ሀሳቦችን የሚደግፈው የቶኒ ኤሊሙሉ ፋውንዴሽን ሽልማት አሸናፊ ናት። ክላይሜት ቼንጅ አፍሪካ የሚል ድርጅት መስራች የሆነችው ወጣቷ በቅርቡ ደግሞ የአየር ንብረት ለውጥ ለመቀነስ ለሚጥሩ ወጣቶች የሚሰጠውን የምስራቅ አፍሪካ ሻምፒዮና እውቅና አግኝታለች። ከሀብታሙ ስዩም ጋር ቆይታ አድርጋ ነበረ። እሷ የመሰረተችው ሲድቦል የተሰኘው ድርጅት ስላለው ይዘት ከምታብራራበት ይጀምራል።
ሲድቦል ስንል ግይ በልጅነት በአፈር በምን ብይ እንሰራ ነበር አይደለ? ብይ ነው ሲድቦል ማለት። ያቺ ትንሽ ብይ ድሮ የምንጫወትባት የተለያዩ አፈሮች እና የራሱ የሆነ ኮምፖስት ኑሮት ውስጡ ዘር መሀሏ ላይ አድርገን ግን በብይ መልክ የምናቀርበው ነው ማለት ነው። የኛው ዋና ስራችን እንጃው ችግኝን አንዱ ችግኝን መተካት ነው። ችግኝ አሁን የራሱ የሆነ መንገዶች ወይም የአሰራር መንገዶች ፕሮሰሶች አሉት። ማፍላት የሚባለው ነገር አለ፣ ብዙ ነገሮች አሉት እና እሱን የሚያስቀር መንገድ ነው ይሄ። ጠቅልሎ አድርቆ መትከል ነው እኛ ላይ የሚሆነው እና ሲድ ቦምቢንግ የሚባለው ደግሞ ቴክኒኩ ያተካከል መንገዱ ነው። ያተካከል መንገዱ ደግሞ ችግኝ አሁን ለምሳሌ ቆፍረን ነው 60 ሳንቲም ወደ ውስጥ ተክለን የምናደርገው። ሲድ ቦልስ ላይ እንዳልኩ ቀጥታ ሲድ ቦሉን ከሰራ ነው በኋላ አፈር ወይ ኮምፖስት ላይ ቁጭ ነው ከላይ ነው ቁጭ የምናደርጋት ማለት ነው። እና ልክ ዝናብ በተለይ በዝናብ ወቅት ላይ ሴንተር ሲዷ ስለምናደርጋት ሸርሽሮ ልክ ሲዷን ሲያገኛት ሲድ ቦምቢንግ የሚባለው የዛኔ ነው አፈሩ ወደ መሬት ይዋሃድና እድገቷን ትቀጥላለች ማለት ነው። አዲስ አበባ ነው አሁን እየሰራን ያለ ነው። የተለያዩ ዘሮችን እንደ አበባ፣ እንደ ዛፍ አትክልቶች ወይም ቬጅቴብልስ የመሳሰሉትን ለአራት ዓመት ወደ ገጠሪቷ ኢትዮጵያ ተቀምጬ ሞክሬዋለሁኝ ይሄን ፕሮዳክት። አሁን ሲሰራልን ግን አዲስ አበባ የተሻለ ማርኬቱም እዚህ ነው በሚለው ወደዚህ መተናል ማለት ነው።
ይህንን ድርጅት ለመጀመር መነሻ የሆናችሁ ምክንያት ምንድን ነው?
እሺ፣ ያው እኔ እንዳልኩ አርክቴክት ነኝ በሙያዬ እና ኤአይቢሲ ወይም አዲስ አበባ ዩኒቨርሲቲ ህንፃ ኮሌጅ የሚባለው ነው የተማርኩት። እዛ ስማር አርኪቴክቸር ህንፃ መገንባት ብቻ አይደለም፣ ብዙ ሰው እንደሚመስለው በጣም የተለያዩ ነገሮች ውስጥ እንማራለን፣ ሳይኮሎጂንም ጨምሮ እና የዛኔ ነው እኔ ኢንትረስት ቢውልድ ማድረግ የጀመረው እና ከተመረኩኝ በኋላ ነው 2016 ላይ እንደ አጋጣሚ የሊ ላይ ነው ኦንላይን ኮርስ ወሰድኩኝ። ከዛ ኤምባሲም ሰርተፊኬት ለመቀበል ሲሄድ በአየር ንብረት ላይ የሰሩ ፕሮጀክቶች ተለጥፈው ነበር እና ፕሬዘንት እያደረጉ ነበረ የየሊ ሜምበሮች ናቸው እና የዛኔ ነው ሂት ያደረገኝ ወይም ማሰብ የጀመርኩት እንዴ እኔ እዚህ ኤምባሲ እያየሁት ነው ከዚህ ሲወጣ እንዴት ነው ወደ ህዝቡ የሚደርስ የሚገራርሙ ፕሮጀክቶች ነው ያሉት እዛ እና በዛ ነው እኔ የጀመርኩት። ከዛ በኤምባሲው ጋር አጋጣሚ ሰው አገኘው እዛው መነጋገር ጀመርን። አብሬ ኮላብሬት አድርጌ ከዩኤስ ኤምባሲ ጋር መስራት ጀመርን እና ክላይሜት ቼንጅ አፍሪካ ወይ ሲሲኤን ከፈት ነው ማለት ነው። መጀመሪያ በዛን የተነሳ ነው። የእሱም ደግሞ የነበረው መድረኩን ወይም ፕላትፎርሙን ነበር ክሬት የምናደርግላቸው ለወጣቱ እንዲያቀርቡ ፕሮጀክታቸውን ከመንግስት ኢንቲቲ ከምን ጋር መገናኘት ካለባቸው ጋር እያገናኘን እና 2016 እስከ 18 እንደዛ ሰራውኝ እና 18 ላይ እንደ አጋጣሚ ውጭ የሚኖር ማቀው ድሮ ነበር እና ይሄን ቴክኖሎጂ እዚህ ሲመጣ ባይ ዘ ዌይ ሲድቦል የሚባል እኮ ቴክኖሎጂ አለ ጀርመኒ ውስጥ በጣም የሚጠቀሙት እና ምናምን ብሎ አሳየ ማለት ነው። ልክ የዛኔ ሳይሆን አም ላይክ ይሄን ነበርን የሚፈልገው ፕሮዳክት ላይክ የወጣቱን ነበር ይዤ እየሰራ የነበረው እና በቃ የፈለግኩት የኔ ነገር ምንድን ነው የወጣቱን ይዤ እያቀረብኩኝ ኬንያ ድረስ ሁሉ ከኤምባሲ ጋር ኤክስፖ አዘጋጅተናል ከወጣቱ ጋር አብረን እየሰራን ግን የራስ ምንም ቢሆን የራስ ነገር የራስ ነው እና የራሴ እንደ አጋጣሚዎችን ሳገኝ ሶ ለሞመንቴን ፕሮዳክት ስተዋወቀው ፋሚሊየር ሲሆን አራት ዓመት ወደ ገጠሪቷ ኢትዮጵያ ወደ ደቡብ ክልል ኖርኩኝ። በደንብ ፕሮዳክቱን አጠናሁት። አሁን በቃ በደንብ ቤስት ፍሬንድ የሳረገው ፕሮዳክቱን ወደ አዲስ አበባ መጣው ማለት ነው።
እንግዲህ ህሊና፣ የተለመደ አይነት የችግኝ ማፍላት ሂደትና እንዲሁም ደግሞ ተክሎችን ደግሞ የማብቀል ሂደትም አለ ኢትዮጵያ ውስጥ የተለመደው። በርካታው የኢትዮጵያ ሕዝብ አሁንም ድረስ በግብርና ላይ የተመሰረተ ኑሮ የሚገፋ ሕዝብ ነው። እናንተ የጀመራችሁትን አይነት አሰራር ወደፊት ማምጣቱ ያለው ፋይዳ ምንድን ነው?
እንዳልኩ ሲድቦል ትንሽ ብትመስልም ውስጧ ብዙ ሚስጥር ነው የያዘችው። እና አንዱ የእኛም መከተል ያለባቸው በተለይ ይሄ ለገቨርንመንታል ኢንስቲትዩትስ የሚጠቅም ኢንፎርሜሽን የሚመስለኝ፣ አሁን ለምሳሌ አረንጓዴ አሻራ ላይ በጣም ብዙ ብር እየወጣ ነው። ችግኙን ማፍላት የሚባለው ነገር አለ። በዛ ላይ ደግሞ ዘሮቹ ራሱ አሁን አንዳንዴ በችግኝ መልክ እንኳን ባይቀየሩ ይበተናሉ ዘሮች። በዛ ጊዜ በተለያዩ አዋፋት እና እንትኖች የሚበላበት ጊዜ አለ። ሲድቦሉ ደግሞ ይሄን ይጠብቀዋል። አሁን በግሪን ሌጋሲ ካወራውለ ችግኝ ማፍላት የሚባለውን ፕሮሰስ ያስቀረዋል። የኛ መቆፈር የሚባለውን ነገር ያስቀረዋል። በሚሊዮኖች ያሉ ብሮችን እዚህ ጋር ሴቭ የምናደርግበት መንገድ ይሆናል ማለት ነው። እና በምናጠፋው ሌላ ለልማት ላይ የምናውሉበት ኦፖርቹኒቲ ይኖራል። ሁለተኛ ለገበሬው አተካከሉ ቀላል ነው። ከላይ ቁጭ ነው እንዳልኩ የሚሆነው። ዝናብ ወቅት ከሆነ በዝናብ ትተዋለ እስከነጭራሽ ነው። ማጠጣት የሚባለው ነገር ራሱ አይኖርም። በበጋ ከሆነ ግን ሲድቦሏ ክራክ እስክታደረግ ከሶስት ሳምንት እስከ አንድ ወር ቢፈጅ ነው ክራክ እስኪያደረግ ድረስ። እስከዛ እናጠጣታለን ውሃ ማለት ነው። እና ለገበሬው ለምሳሌ አንድ ቆስጣ ምሳሌ በስድስት ወር ቢያድግለት በችግኝ፣ ሲድቦል ከሆነ ግን በስድስት ወር ውስጥ ሁለት ጊዜ ያን ቆስጣ አሳድጎ መሸጥ ይችላል ማለት ነው። ሶ ካምም የምንጨምርበት መንገድ ይሆናል። በረሃማ ቦታዎችንም ሪፎረስት የምናደርግበት በቀላል በሆኑ መንገዶች ማለት ነው። በዛ ላይ በጣም ብዙ የስራ እድል መፍጠር የሚችል ነው። በተለይ ሲቲ ፋርሚንግ ላይ አዲስ አበባውን ሎክ ብንደረግ እኛ ምግብ ከውጭ ነው የሚገባው። እዚህ ውስጥ የለንም እኛ የምናሳድገው እና የከተማ ግብርና አሁን አዲስ አበባ ብዙም የለም። አለ ግን ዳርዳሯና ያለችው መሀል ላይ የለም። አሁን ያንን በሲድቦሉ መስራት ራሱ የምንችልበት ነው እና አንድም እኔ አዲስ አበባ የመጣሁበት ምክንያት ለዚህ ነው።
ከግብርና ጋር የተገናኙ ስራዎችን በርካታ ወጣቶች የሚመለከቱበት አንድ የተለመደ ነገር ግን ትክክል ያልሆነ እይታ አለ። የከተማ ልጆች ሊሳተፉበት የማይገባ ገጠር ያደጉ ብቻ ልጆች የሚንቀሳቀሱበትና የሚገቡበት አይነት ዘርፍ ነው ብለው የማመንና የመመልከት አይነት አመለካከት አለ። ግብርናና ወጣቶች በምን መንገድ ነው ሊቆራኙ የሚገባው?
በጣም የሚገርም ብዙ ጊዜ ስቴሪዮታይፕ የሚደርሰኝ ነገር ነው ይሄ። በተለይ የሆነ የሰው አባባል አለ፣ አንቺ አርክቴክቱ ነሽ እንዴት ወደዚህ ገባሽ? ወይም የአዲስ አበባ ልጅ እኔ ቦሌ ሚካኤል ነኝ እና የቦሌ ልጁ ነሽ ምናምን የሚባሉ ስቴሪዮታይፖች አሉ እንዳልካቸው ኦልሬዲ የተሳሳቱ። ጀስት ቢካዝ እኔ ቦሌ ኖርኩኝ ማለት ፈራልነካ ማለት አይደለም አይደል እንዴ? እና የተሳሳቱ የሆኑ አስተሳሰቦች አሉ። ገጠር ራሱ ስኖር ረግ እቺ አዲስ አበባ ልጅ መታ የሚባ እና ይሄ ዶሮኩስ ምናምን አለ የኔ እና እንደዚህ ትነክ ያለሽ እንዲ አንቺ ይሄ እኮ ምናምን የሚሉኝ ነገሮች አርሳለሁ ራሱ ማረስ ካለብኝ ራሱ ምናምን ነገር እና ብዙ ሰው ይጠይቀኛል፣ ለምንድን ነው እንደዚህ የምታረጊው? እንደዚህ ሆነሽ እንዴት እንደዚህ ትያለሽ ምናምን የሚለው ግን የሚገርም አግሪካልቸር ወይም ግብርና እንደሱ የተከበረና ትልቅ ስራ የለም። ምክንያቱም አት ኤንድ ኦፍ ተ ዴይ ምግቡን የሚበላው ህዝቡ እኮ እኛ የምንሰጠውን ነው አይደል እንዴ? ገበሬው እኮ ቀጥ ካለ ህዝቡ ራሱ የሚበላ የለም። እና አጉል የሆነ ስቴሪዮታይፕ አለ በተለይ በወጣቱ ጋ በቃ አፈር ለምን ነካኝ የሚል ወጣት ነው ያለው በተለይ አዲስ አበባ ልጅ። እና ያንን አሁን እኔ ለመቀየር እየሞከርኩ
የሀብታሙ ስዩምና የህሊና ተክሉ ቆይታ አልተጠናቀቀም። እዚህ ጋ ገታ እናርገውና ከቀጣዩ ሙዚቃ በኋላ የምንመለስበት ይሆናል። Nobody, nobody. አድማጮቻችን ከካፒና ፌ ጋር ናችሁ ያላችሁት። ከሙዚቃ በፊት ህሊና ተክሉና ሀብታሙ ስዩም ወደ ጀመሩት ቆይታ ነው የምናልፈው።
ክብርና እንደሱ የተከበረና ትልቅ ስራ ይላል። ምግቡን የሚበላው ህዝቡ እኮ እኛ ምን ሰጠው ነው አይደል እንዴ? ገበሬው እኮ ቀጥ ካለ ህዝቡ ራሱ የሚበላ የለምና አጉል የሆነ ስቴሪዮታይፕ አለ። በተለይ በወጣቱ ጋ በቃ አፈር ለምነካኝ የሚል ወጣት ነው ያለው በተለይ አዲስ አበባ ልጅና ያንን አሁን እኔ ለመቀየር እየሞከርኩ ነው። ቢያንስ እኔ ምሳሌ ሆኜ ደላደለ ህይወት ሊኖር ይችላል ምናምን ምናምን ኦኬ ዳትስ ፋይን፣ ግን ስራ ነው ነቅም የለብህም እና የዓላማ እስካለ ድረስ ግብርና ላይ በተለይ በጣም በቃ ለኢትዮጵያ አስበው 80%ችን አግሪካልቸር ነው፣ 40% ጂዲፒያችን የሚይዘው እሱ ነው እና መሰራት ያለበት ነው መናቅ አይደለም ያለበት። አፈር ነካ ማለት እጅ ይበላሻል ሳይሆን እጅ ይባረካል ነው እንጂ ያን ትንሽ አሳሰብ መቀየር አለብን። ግን የሚገርመው አሁን ብዙ ወጣቶች እኔ እንኳን በእኔ ያሉ የማገኛቸው አሁን አንቺን እያየሁሽ ገበሬ መሆን እየፈለግኩ ነው ምናምን። እኔ ራሱ ህሊና ገበሬ ነው የምለው አርክቴክት ሁሉ አልልም ለሰው ስተዋወቅ ማለት ነው። ከዚህ በጣም ፕራውድ ነኝ እኔ ገበሬ በመሆኔ እና ለመቀየር እየሞከርኩ ነው ያለሁት። የበለጠ መከበር ያለበት ገበሬው ነው። እኔ እኮ አርክቴክቱ ህንፃውን በሲሚንቶ ነው የሚሰራው፣ ገበሬው ግን ምግብህን ነው የሚያበላ።
አንድ ግኝት ውጤታማነቱ የሚለካው በተጠቃሚዎች አይን ነው ይባላል እና የሞከሩት ሰዎች ምን አይነት ምላሾችን ሰጡች?
ገበያ ውስጥ አሁን መጀመሪያ የጀመርኩት ከቤተሰብ ነው። ያው ሁሌም ከቤተሰብ ነው የሚጀመረው። ከጓደኞች ነበር የጀመርኩት። እኔም ገጠር ራሴ ነበር ያየሁት እና ከገጠር ከገበሬዎቹ ጥሩ ፊድባክ ነበር ያገኘሁት። እዚህም ከአዲስ አበባ ከተሜው ጥሩ ፊድባክ ነበር የመጣልኝ። ከዛ ዋንስ ይሄን እንዳረኩ ምን አረኩኝ 2019 ማርች ላይ ዞማ ሚውዚየም ሲመረቅ አብሮ ሲድቦልንም አብረን አስመረቅን እና ያው ዩኤስ ኤምባሲ ነው አገን የሁሉ ነገር ደርቶኝ እዛ ጋር የደረስ ነው እና ዞማ ሚውዚየም መሸጥ ጀመረ። በጣም ጥሩ ፊድባኮች መምጣት ጀመሩ። ይሄ አተካከል መንገዱ ቀላል ነው፣ ብዙ ነገሮች ይቀንሳል። አሁን ከብዙ ክላይንት የማገኘው የዛፍ ዘሮች እነ ዋንዛ እነ ምን ያው እዚህ በቀላሉ አታገኛቸውም ሲዶቹን ራሱ እና እኔ ግን በቀላሉ ፕሮቫይድ አረግላቸዋለሁ እና ብዙዎቹ ማላገኘውን እዚህ በቀላሉ ማናገኘውን ዘር አገኘ ነው በአንቺ የሚለኝ ሰዎች ራሱ አሉና ያ ለእኔ ጥሩ ፊድባክ ነበር። ከዛ ምን አረኩኝ ዞማ ብራንች አውት ሲያደርግ የተለያዩ ብራንቾች አንድነት ፓርክ እና እንጦጦ ፓርክ መሸጥ ጀመርኩኝ። ከያው በዞማ ተያይዞ ነው በዛ ሄድ ነው እና ከእነሱም ጥሩ ፊድባክ ማግኘት ጀመርኩኝ እና ለዛ እንዳልኩ ቅድም 4 ዓመት ያልገባሁት ወደ ገበያ ለዚህ ነበር፣ ሳጠና ነበር በየስንት ጊዜው ነው አንድ ክላይንት ራሱ መጥቶ የሚገዛው ሲድቦል የሚለው ደረጃ ድረስ ነው የደረስኩት እና ስልኬ አያርፍም የኦርደር ራሱ ያለው ማለት ነውና በዚህ ሁኔታ ነው አሁን ያለ ነው። ሶ አሁን አም ሬዲ ብዬ ወደ ገበያ ከበዓል በኋላ በሰፊው ልንገባ ነው።
የመጪ ዘመን ህልማችሁ ምንድን ነው? በቀጣይ ጥቂት ዓመታት ውስጥ ልታሳኩት የምትፈልጉት ጉዳይ ምንድን ነው?
በቀጣይ ጥቂት ዓመታት ልናሳካ የምንፈልገው አንድ ይሄ ግሪን ሌጋሲ ሙቭመንት የሚባለው አረንጓዴ እናልብስ የሚለው ፕሮጀክት ላይ ቢያንስ በአምስት ዓመት ፕላን ባስቀምጥልህ በደንብ ከመንግስት ጋር መስራት እንፈልጋለን። ከገበሬዎቹ ጋር በቀላሉ ፕሮቫይድ ማድረግ እንፈልጋለን። ገበሬውና እኛ ተናበን ደግሞ በደንብ ለህዝቡ በተሻለ ዋጋ አሁን ብዙ ሰው በልቶ ማደር እየቸገረው ባለበት ሁኔታ ላይ እኛ እንዴት ሴቪየር መሆን እንችላለን የሚለው አንድ በጣም ትልቅ ሀሳባችሁ ነው። ኢን አደር ወርድስ ፉድ ኢንሴኪሪቲ ወይም ረሃብ እንዴት እናጥፋ የሚለው ሰው በሲድቦል በትንሽ ፐርሰንቱም እንኳን ያንን የማድረግ አላማ አለን። ከዛ ውጭ ደግሞ በኢስት አፍሪካ የምናስባቸው ነገሮች አሉና ቢያንስ ከአንድ እስከ 3% የሚሆነውን ኢስት አፍሪካ ያው ኢትዮጵያንም ጨምሮ ሪፎረስት የማድረግ አላማ ነው ያለን። ሶ ረሃብና ሪፎረስቴሽንን ማጥፋት ኦር ወደዚህ ማጥፋት መንገድ እና ወጣቱን አብሮ ይዤ ገበሬ ወጣቱን ገበሬ አድርጎ ይዞ መሄድ ነው የኔ አላማ።
እነ ሁልና ከመለየታችን በፊት መቼም በአራት ዓመት መንገድ ውስጥ መውጣት መውረድ ይገጥማል ብዬ አስባለሁ። ፈታኝ የነበሩት ጉዳዮች ምን ነበሩ? እንዴት ስሳ አድርገሽ ልትፈቻቸው ቻለሽ?
ፈታኝ ያው በጣም አስቸጋሪ ነው ብዙ ነገሮች የነበሩት። ኦነስቲ ለመናገር አንዱ ፈታኝ የነበረው ሰው አክሴፕት ማድረግ ነው። በተለይ ገጠር ስትሄድ የአዲስ አበባ ልጅ መጣ ማለት ሌላ ታሪክ ነው እነሱ ጋር ያለው እና የእነሱን ራሱ ወይ ሀሳብ መቀየር ራሱ ነው። እኔም የአዲስ አበባ ልጅ ቢሆን እንደናንተ ሆኔ ለውጥ የለኝም እንደማለት እሱ ራሱ አንድ ቻሌንጅ ነበረ። ሁለተኛ በፊት ሲድ ባምብ ኢትዮጵያ ብዬ ነበረ ካምፓኒውን የከፈትኩት እና በአንዳንድ ምክንያቶች ያው ላይፍም ቲምም ምናምን በመበታተን ሲድ ቦልስ ኢትዮጵያ ብዬ አሁን ነው እንደ አዲስ የከፈትኩት እና የራሱ በጣም ትልቅ ቻሌንጅ ነበር። አዲስ ሃይድሮ ካምፓኒ ከዘግቶ ኛው ጊዜ ሳያጠፉ መክፈት ራሱ ለእኔ በጣም 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 ትልቅ ቻሌንጅ እና ደምንባ የሚባለውን ትንሽ አሳይቶኛል። ግን ያው ሁሉም ለበጎ ነው። አሁን መጨረሻ ሁሉ ነገር ተስተካክሏል። ግን ብዙ ችግሮችን ባልፍ መጨረሻ ላይ ሁሌ ፖዘቲቭ ወይም ዓለምን በጥሩ መነጽር በፖዘቲቭ ማይንድ ስለማያት ምንም ቢፈጠር ምንም ያው እግዚአብሔርን ይዤ እየቀጠልኩ ነው ያለሁት እንጂ ከባድ ነው፣ በጣም ከባድ። በተለይ ግብርና ውስጥ ካለ ሴት ሆነ ደግሞ አልተለመደም ሴት ብዙም እንደዚህ ግብርና ውስጥ ያለች እና እሷ ትንሽ ቻሌንጂንግ ነው። ግን አሁን አክሴፕት እየተደረግኩ ነው ያለሁት፣ ያ በጣም እግዚአብሔር ነው።
ህሊና ተክሉ የኢትዮጵያን ግብርና ሁኔታ በበጎ ለመለወጥ ስላለመው ሴድ ባል ስለተሰኘው ድርጅትና ስራዎቹ ስላብራራሽልን፣ ለአድማጮች ሀሳብሽን ስላካፈልሽልን በእጅጉ እናመሰግናለን። መልካም ነገር ሁሉ እንዲገጥምሽ እንመኝልሻለን።
እሺ፣ እኔም አመሰግናለሁ አቶ ሀብታሙ።
ጋቢና ቬ ይቀጥላል። ላለንበት የቴክኖሎጂ ዘመን ብቁና ተወዳዳሪ ተማሪዎችን ለማፍራት ኮዲንግ እጅግ ተፈላጊ ክህሎት እየሆነ በመምጣቱ በኢትዮጵያ የሚገኙ ተማሪዎችን በኮዲንግና ሮቦቲክ ስልጠና የሚሰጥ አዲስ መርሃ ግብር ተጀምሯል። ስልጠናውን የሚሰጠው ስቴም ሲነርጂ የተሰኘው ተቋም በመጀመሪያው ዙሪያ ስለጠናቸው የሁለተኛ ደረጃ ተማሪዎችም የገንዘብ መቀበያ ኤቲኤም ማሽን እንዲሁም ደግሞ ዘመናዊ የፓርኪንግና የትራፊክ መብራት መቆጣጠሪያ ቴክኖሎጂዎችን በመስራት የተመረቁ ሲሆን ስራ አጥነትን ለመቀነስና ከዘመኑ ጋር የሚሄዱ አዳዲስ የስራ ዘርፎችን ለመፍጠር የኮዲንግ ስልጠና ከአንደኛ ደረጃ ጀምሮ በሁሉም ትምህርት ቤቶች ውስጥ እንዲሰጥ ለማድረግ እንቅስቃሴ ጀምሯል። ስመኝሽ የቆየ ዝርዝር አላት።
ኮዲንግ ማለት የሰዎችን ሀሳብ የሚገልጹ ትዕዛዛትን ኮምፒውተር ሊረዳው በሚችለው ቋንቋ መጻፍ ማለት ሲሆን ይህ ሂደት የሰዎችን የማሰብ የመፍጠርና ራስን የመግለጽ ችሎታ በእጅጉ ያሳድጋል። አዲስ አበባ በሚገኘው ልደታ ካቶሊክ ካቴድራል ትምህርት ቤት የ12ኛ ክፍል ተማሪ የሆነው ሳሙኤል ወራሽ ወላጆቹ ከልጅነቱ ጀምሮ እንዲነካካ በፈቀዱለት ኮምፒውተር ምክንያት የቴክኖሎጂ ፍቅሩ እንዳደገ ይገልጻል።
እኔ ያው እድለኛ ነበርኩ። ወላጆቼ ኮምፒውተር ምናምን ነገር ፕሮቫይድ አድርገውልኝ ነበር። ስለዚህ ብዙ ኤክስፖዠር ነበረኝ። በዛ ምክንያት በህፃነቴ ጀምሮ ስለ ቴክኖሎጂ በጣም አትራክትድ ነበርኩኝ እና ፋሲኔት ያደረገኝ ነበረ እና በራሴም ኮዲንግ ጀምሬ እየሄድኩ ተምሬ ነበረ። ይሄን እድል ደግሞ እንዴት አገኘሁት ሲባል እናቴ አንዷ ጓደኛ ደወሉለት እና ሮቦቲክስ እና ኮዲንግ ትሬኒንግ ልንጀምር ነው ልጅሽ ይፈልጋሉ አላት። እኔም ደግሞ ድሉን ማንዲያ በልጠኝ ስላልፈለግኩኝ ወዲያውኑ ሪጅስተር እንድናደርግ ጠየቋት።
ሳሙኤል ስቴም ሲነርጂ ተቋም በኮዲንግ እና ሮቦቲንግ ፕሮግራም ለስድስት ወር አሰልጥኖ ካስመረቃቸው ጥቂት የሁለተኛ ደረጃ ተማሪዎች አንዱ ነው። ሳሙኤል ለመመረቂያው ከጓደኛው ናሆም ሰለሞን ጋር በመሆን የኤቲኤም ማሽን የሰሩ ሲሆን ባጭር ጊዜ የሰሩት ስራ በርካቶችን አስገርሟል።
ሞስትሊ ሪፕላዩ በጣም ፖዚቲቭ ነበር። አሁን አስተማሪያችን እና እዛ ስቴም ያሉት ስታፍ እንዳለ በጣም ፕሬዝ አድርገውናል። ወላጆቻችንም መጥተው አይተውታል እና በጣም ተደንቀዋል። ለእነሱም ኤክስፕሌን አድርገንላቸው ነበር ፕሮሰሱን እና በጣም ደስ ብሏቸው ነበረ።
የ18 ዓመቱ ናሆምም ልክ እንደ ሳሙኤል ለቴክኖሎጂ ቅርብ ሆኖ ነው ያደገው። የካቴድራል ተማሪና ዘንድሮ 12ኛ ክፍል ትምህርቱን የሚጀምረው ናሆም ለመጀመሪያ ጊዜ የኮዲንግ ስልጠና የወሰደው ገና የ8ኛ ክፍል ተማሪ እያለ ነው።
እኔም ከጻነት ጀምሮ ቲቪም ላይ በማየውም ቤተሰብም ምናምን ሲጠቀሙም በማየውም በጣም ትልቅ ኤክስፖዠር ነበረኝ እና እሱ ኢንትረስት እንዲኖርብኝ አደረገ ማለት ነው። ከዛ እኔ ፐርሰናሊ በጣም እንደዚህ የሰዎች ምናምን አውቶባዮግራፊ ምናምን ነገር አነብ ነበር እና የሁሉም የነ ፌስቡክ እነ ማርክ ዘከርበርግም የተስላ የነ ኢሎን ማስክ ኦልሞስት እንዳለ ሁሉም አፕብሪንጊንጋቸው ከህፃነታቸው ጀምሮ ኮዲንግ ምናምን ተምረው እንዴት አሁን ከዛ በኋላ ምን እንዳደረጉ ኮሌጅ ሲወጡ የጀመሩት አፕስታርት ከዛ እንዴት እንደተሸጠላቸው እና የቪዥነሪ እንደሆኑ ምናምን እንዳለ አይቼ ነበር እና እሱም ኢንትረስትን አሳደረብኝ እና ይህን ነገር እኮ መማር አለብኝ ብዬ አባቴን ጠየቅኩት እና ፐርሰናል ቱተር ቀጠረልኝ እና ፎር የሆነ ያህል ማንት ጃቫ ኮርስ ወሰድኩኝ ማለት ነው ወን አይ ዋዝ ኢን ኤይት ግሬድ።
ወደፊት ኤሮስፔስ ማጥናት የሚመኘው ናሆም የኮዲንግ ትምህርት ከልጅነት መሰጠቱ ተማሪዎች የተሻለ እውቀት ይዘው እንዲያድጉና ወደፊት የበለጠ ስራ ፈጣሪ እንዲሆኑ ያስችላል ብሎ ያምናል።
ጀመረ ለሳይንስ ኤነርጂ በጣም አክብሮት የማቀረብ እፈልጋለሁ። ገራሚ የሆነ ኮርሶች ነበር የሰጡን እና ደግሞ ኤቭሪቲንግ ራሳችን እየተሳሳትን እነሱን እንዲያግዙን እየጠየቅን ገራሚ የሆነ ኤክስፒሪየንስ ነው ብዬ አስባለሁ። እና ደግሞ ለወጣቶች ደግሞ እንደውም እኔ ተሳስቻለሁ ብዬ የማስበው በጣም አተ ያንገር ኤጅ ነው መጀመር ያለባቸው እንደዚህ አይነት ነገር። በጣም ከልጅነታቸው ጀምሮ እንደዚህ አይነት ነገር ቤተሰቦቻቸውም አይፍሩ እንደዚህ አይነት ኮርሶች ገቡ ያስገባቸው ከትምህርታቸውም ጋር በጣም ብዙ ጊዜ እንደውም አይጋጭም ብዬ ነው የማስበው። ወደፊት የተሻለ ነገር ያገኝበታል ብዬ አስባለሁ።
ልጇ ከህፃንነቱ ጀምሮ ኮምፒውተር የመነካካት ፍቅር እንደነበረው የምታስታውሰው የሳሙኤል እናት ወይዘሮ የሱነሽ ተሾመ ልጇ ተሰጥኦን እንዲያዳብር እንዴት እንዳገዘችው ትገልጻለች።
የኮምፒውተር ቤት ነበረና እንዲነካካ እንፈቅድለት ነበረ። ማጥፋት፣ ማብራት፣ ይሄን ጋ የሚለውንም ጭምር በእድሜው የሚመጥኑት መጽሐፍትንም ጭምር በማቅረብ እንደ ቀልድ እንደ ጌም እያደረገ እንዲያቸው እናደርግ ነበር። ያው ከልጅነቱ ጀምሮ በእርግጥ ከዛም ከፍ እያለ ሲሄድ ክፍሎቹ የትምህርት ክፍሉ እየጨመረ ሲሄድ አዋቂ መጽሐፍትንም ጭምር በራሱ ፍላጎት መጽሐፍት ግዙልኝ እንደዚህ በማለት እነሱን ያነብ ነበር።
በልጇ ውጤት እጅግ የተደሰተችው የሱነሽ ሌሎች ወላጆችና ተቋማት ተማሪዎች በሳይንስና ቴክኖሎጂ ዘርፎች እንዲበረታቱ ማድረግ አለባቸው ትላለች።
ኢትዮጵያ ውስጥ ብዙ የስቴም ሴንተርስ የሉንም እና ብዙ የስቴም ሴንተርስ በየሃይስኩሉም በየዩኒቨርሲቲዎችም ኖረው በዛ ዘርፍ ብዙ ሳይንቲስት ሊሆኑ የሚችሉ ልጆች ማውጣት ያስፈልጋል እና የኔንም ልጅም ሆነ ሌሎች ጓደኞቹን ያሰቡት ቦታ እንዲደርሱ የወላጅ ድጋፍ በጣም ወሳኝ ነው ብዬ አምናለሁ። ያው አንደኛው ፍላጎቱ ስለሆነ እድሎች ሲኖሩ እነኛን እድሎች እንዲጠቀሙ ማበረታታት፣ የሚያስፈልጋቸውንም ድጋፍ ከሀሳብ ጀምሮ በቁስም ቢሆን አቅም በፈቀደ መጠን ልጆችን ማገዝ ያስፈልጋል። እኔም ያው እንደ አንድ ወላጅ ልጄ የሚያስፈልገውን ሀሳብም ቢሆን በሀሳብ እየተወያየን የሚያስፈልገውን ድጋፍ ማድረግ አስባለሁ።
ህጻናት ከአንደኛ ደረጃ ትምህርት ቤት ጀምሮ ኮዲንግን እንዲማሩ በትምህርት ስርዓቷ ውስጥ እንዲካተት በማድረግ ኬንያ የመጀመሪያዋ አፍሪካዊት ሀገር ሆናለች። በኢትዮጵያም ተማሪዎች የኮዲንግና ሮቦቲክ ስልጠና እንዲያገኙ ለማድረግ ከሚንቀሳቀሱ የትምህርት ተቋማት አንዱ የሆነው ስቴም ሲነርጂ አሰልጥኖ ያስመረቃቸው እነዚህ ተማሪዎች ከኮዲንግ በተጨማሪ በርካታ ክህሎቶችንም ይዘው እንደሚመረቁ የተቋሙ የቦርድ አባል አቶ ጸጋይ ለገሰ ይገልጻሉ።
ይሄ ስኪል ደግሞ ይሄ ስኪል በማንኛውም ፊልድ ተፈላጊ የሆነ በእርሻ፣ በሜዲሲን፣ በሄልዝ ኬር፣ በባንኪንግ፣ በፋርማሲ ውስጥ ሁሉ ተፈላጊ የሆነ ስኪል ነው። ምናልባት ይህን ስኪል ልጆች ኮዲንግ እና ሮቦቲክስ በሚሰሩበት ጊዜ ሌላ አዲሽናል ስኪሎች እንዲማሩ እንፈልጋለን። በተለይ ፕሮብለም ሶልቪንግ ስኪልስ፣ የክሪኤቲቪቲ ስኪልስ፣ ኪዩሪዮሲቲ ስኪልስ እንዲሁም ሎጂካል ቲንኪንጋቸውን እንዲያዳብሩ ይረዳል። በተረፈ ደግሞ ሌላው ስኪል እዛ የሚያዳብሩት የኮዲንግ ፕሮግራም ሲሰሩ በተለይ ቲምወርክ፣ ኮላቦሬሽን እና ኮሚኒኬሽን የሚሉትን ስኪሎች በጋራ ስለሚሰሩ የሚሰሩት ፕሮጀክትን ሲሰሩ ችግሩን አብረው እና መፍትሄውን በማፈላለግ ደረጃ ስለሚነጋገሩ የቲምወርክ ስኪላቸውን፣ የኮላቦሬሽን ስኪላቸውን፣ የኮሚኒኬሽን ስኪላቸውን እየጨመሩ ይሄዳሉ ማለት ነው።
ስቴም ሲነርጂ በመጀመሪያ ዙር ካስመረቃቸው ተማሪዎች ውስጥ ከኤቲኤም ማሽን በተጨማሪ የትራፊክ መብራትና የፓርኪንግ ስርዓትን የሚቆጣጠሩ ቴክኖሎጂውን ሰርተዋል። ይህ አይነቱ ክህሎት ወደፊት ስራ በማጣት የሚቸገሩ ወጣቶችን ቁጥር ከመቀነስ ባሻገር አዳዲስ የስራ ዘርፎችን ለመፍጠር እንደሚያስችል የሚገልጹት አቶ ጸጋዬ ተቋማቸው የኮዲንግ ትምህርትን በኢትዮጵያ የትምህርት ስርዓት ውስጥ ተካቶ ከአንደኛ ደረጃ ጀምሮ እስከ ዩኒቨርሲቲዎች ድረስ እንደ አንድ የትምህርት አይነት እንዲሰጥ ለማድረግ ጥረት መጀመሩን ይገልጻሉ።
ይሄ ኮዲንግ ፕሮግራም ግን በአገሪቱ ውስጥ እንደ ማንኛውም ትምህርት በካሪኩለም ውስጥ እንዲጠቃለን እንፈልጋለን። በተለይ በፐብሊክ ስኩሉ ላይ ሁሉም ተማሪዎች ኤቭሪ ስቱደንት መስት ለርን ኮዲንግ። በኢትዮጵያም ደረጃ በትምህርት ዘርፍ የተሰማሩ የፖሊሲ ሜከሮች ይህንን ሀሳብ በመውሰድ ምናልባት ወደፊት ይህንን ትምህርት ለማንኛውም ለሁሉም ተማሪዎች እንዲማሩና ትምህርቱን አግኝተው እንዲሰለጥኑ የእኛም ድጋፍ እዚህ ላይ እንዳለና ለዚህም አድቮኬት እንደምናደርግ እንዲገለጽልኝ ይፈልጋለሁ።
ሳሙኤል እና ናሆም የሰሩት የኤቲኤም ማሽን ወደፊት ለሚያስቡት የሙያ ዘርፍ መነሻቸው ነው። ሳሙኤል ሶፍትዌር ኢንጂነሪንግ ተምሮ፣ ናሆም ደግሞ ኤሮስፔስ አጥንቶ ሀገራዊ ችግሮችን መቅረፍ የሚችሉ የፈጠራ ስራዎችን መስራት ህልማቸው ነው። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
አድማጮቻችን ከኛ ጋር ስለነበራችሁ ቆይታ እናመሰግናለን። የእሁድ ምሽት ነሐሴ 22 2014 ዓ.ም መሰናዶ እዚህ ላይ ተጠናቀቀ። ኤደን ገረመው መርሃ ግብሩን የመራው፣ ኤልያስ አስማረ በቅንብሩ፣ ጽዮን ግርማ በምሽቱ አዘጋጅነት አብረናችሁ ቆይተናል። ሰላም ጤና ስጥልኝ። ደህና ደሩ።